ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። የኢትዮጵያ ቀይ መስቀል ማህበር ከሁለት ሳምንት በፊት በአዲስ አበባ የሰብአዊነት ትምህርት ቤት መክፈቱን ይፋ አደረገ።
ሰብአዊነት እየተጎዳ ነው የሚል ሀገራችን ውስጥ እሴት አለ። ያን ውስጥ ከዛሬም ድረስ አስተባብሮ ያኖረን አይደለም? ይሄ የባህላዊ የግጭት መፍቻ እንትኖች ሁሉ አሉን አይደለም? ሰው የበደለ ሰው እንትን የሚልበት መንገድ አለን አይደለም? እንደ ባህላችን። ስለዚህ አሁን ጥያቄው ያ ምን ሆነ ነው። ነገሩ አሳሳቢ ነው። እየሰፋ ስለመጣ ማለት ነው።
የሰማችኋቸው የማህበሩ ፕሬዝዳንት አቶ አበራ ቶላ ናቸው። በምሽቱ አብይ ርዕስ የተመለከተ ዘገባ ይኖራል። ሌሎች ሀገር ውስጥ እና ዓለም አቀፍ ዜናዎችንም በምሽቱ አዘጋጅተን ወደ እናንተ መጥተናል። ዛሬ ሰኞ የካቲት 3 2017 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን። ከአሜሪካ ድምፅ የምሽቱ ዝግጅታችን ጀመረ። አስማማየነው እያስተናገድኳችሁ እስከ ምሽቱ 4 ሰዓት ድረስ አብሬያችሁ ቆያለሁ። ለምሽቱ የዓለም ዜናዎች እንግዶ ወልዴ እዚህ አብሮኝ ይገኛል። የስቱዲዮ ቅንብሩን ይመራልን ደግሞ ንጉሱ ታምሬ ነው። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ ከኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። እንግዱ ይጠብቃችኋል።
እንደምን አመሻችሁ። በሊቢያ 28 ፍልሰተኞች በጅምላ ተቀብረው ተገኙ። ለሳም ኒዮማ የሐዘንና የክብር መግለጫዎች ቀጥለዋል። ሳልማን ሩሽዲን በስለት ለመግደል የሞከረው ግለሰብ የፍርድ ቤት ሂደት ተጀመረ። እንዲሁም የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ስልጣን ከያዘ ወዲህ የመጀመሪያ የሆነውን የውጭ ጉዞ አድርገዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በሊቢያ 28 ፍልሰተኞች በጅምላ ተቀብረው ተገኙ። በሊቢያ ደቡብ ምስራቅ ኩፍራ በተባለው የአውራጃ የ28 ፍልሰተኞች አስክሬን በአንድ ስፍራ ተቀብረው መገኘቱን ባለሥልጣናት አስታውቀዋል። ስፍራው ፍልሰተኞቹ ታግተው ሰቆቃ ሲፈጸምባቸው የነበረ መሆኑንም ተመልክቷል። ፍልሰተኞቹ ከሳራ በታች ካሉ ሀገራት የሄዱ እንደሆነም ታውቋል። የሀገሪቱ ጠቅላይ አቃቤ ሕግ ቢሮ እንዳስታወቀው የመቃብር ስፍራው የተገኘው የጸጥታ ኃይሎች የሕገ ወጥ ዝውውር ሰለባ የሆኑ ፍልሰተኞችን ታግተው ሰቆቃ የሚፈጸምባቸው ስፍራዎች ላይ ባደረጉት አሰሳ ነው። ከሳራ በታች ካሉ ሀገራት የሄዱና ታግተው ሰቆቃ ሲፈጸምባቸው የነበሩ 76 ፍልሰተኞችን ነጻ ማውጣታቸውንም ባለሥልጣናት አስታውቀዋል። አንድ ሊቢያዊና ሁለት የሌሎች ሀገራት ዜጎች መያዛቸውም ተመልክተዋል። የሀገሪቱ የጠቅላይ አቃቤ ሕግ ካወጣው መግለጫ ጋር የተያያዘው ፎቶግራፍ ነጻ የወጡት ፍልሰተኞች ገርጥተው በፊታቸውና በሌሎችም የሰውነት ክፍሎቻቸው ላይ ጠባሳ እንዳለባቸው አሳይቷል። እንደ አውሮፓውያን አቆጣጠር 2011 በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ሀገራት ድጋፍ በተነሳው አመፅ የረጅም ጊዜ መሪው ሙአመር ጋዳፊ ከስልጣን ከተወገዱ ወዲህ ሊቢያ ከሁከት አልተለየችም። ለሳም ኒዮማ የሐዘንና የክብር መግለጫዎች ቀጥለዋል። ቅዳሜ ማምሻውን ከዚህ ዓለም በሞት ለተለዩት የቀድሞ የናሚቢያ የነጻነት ታጋይና መሪ ሳም ኒዮማ የሐዘንና የክብር መግለጫዎች ቀጥለዋል። የአፍሪካ መሪዎችና የሌሎችም አገራት መሪዎች ሐዘናቸውን በመግለጽ ላይ ናቸው። የናሚቢያን የ30 ዓመታት የነጻነት ትግል የመሩት ሳም ኒዮማ ሀገሪቱ እንደ አውሮፓውያን አቆጣጠር 1990 ነጻ መውጣቷን ተከትሎ በተካሄደው ምርጫም የመጀመሪያው መሪ ሆነው ተመርጠዋል። ናሚቢያ በስተመጨረሻ ነጻ ከወጡት የአፍሪካ ሀገራት አንዷ ነች። ሳም ኒዮማ የደቡብ አፍሪካ ህዝቦች ድርጅት ወይም ስዋፖ በሚል ምህጻር የሚታወቀውን የነጻነት ተጋድሎ ድርጅት ለ47 ዓመታት እንዲሁም ሀገሪቱን ለ15 ዓመታት በፕሬዝደንትነት መርተዋል። በሶስት የሥልጣን ዘመናቸው የኢኮኖሚ ብልጽግናና የፖለቲካ መረጋጋት እንዳመጡ ይነገርላቸዋል። በኤድስ ላይ በተከተሉት ፖሊሲም ዓለም አቀፍ አድናቆትን አግኝተዋል። ለደቡብ አፍሪካ የዘር መድሎ ስርዓት አፓርታይድ ይሰልሉ ነበር በሚል በአንጎላ የታሰሩ የቀድሞ የስዋፖ አባላት ተሃድሶ እንዲሰጣቸው ባለመፍቀዳቸው ግን ነቀፌታ ይቀርብባቸዋል። የተመሳሳይ ጾታ ግንኙነትን በመቃወም ጉዳዩንም እብደት ሲሉ በመግለጽ ድርጊቱን የሚፈጽሙትም ተይዘው ከሀገር እንደሚባረሩ በእንደ አውሮፓን አቆጣጠር 2001 ማስጠንቀቃቸውም የሚታወስላቸው አቋም ነው። አርማጭታችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በፓሪስ በመካሄድ ላይ ባለው የሰው ሰራሽ ልዕቀት ጉባኤ ላይ በመገኘት ስልጣን ከያዙ ወዲህ የመጀመሪያውን ሆን የውጭ ጉዞ አድርገዋል። በጉባኤው ላይ ከበድ ያሉ ዲፕሎማሲያዊ ውይይቶች እንደሚደረጉ ሲጠበቅ፣ ግዙፍ የቴክኖሎጂ ተቋማትም በፍጥነት በማደግ ላይ ባለው የቴክኖሎጂ ኢንዱስትሪ ውስጥ የበላይነትን ለመያዝ ጥረት ያደርጋሉ ተብሏል። በሁለት ቀናቱ ጉባኤ ላይ ከ100 የሚሆኑ ሀገራት የተውጣጡ የመንግስታት መሪዎች፣ ዋና ስራ አስፈጻሚዎች እና የሳይንስ ሰዎች በመሳተፍ ላይ ናቸው። ጉባኤው ለበርካታ የአውሮፓ መሪዎች ጄዲ ቫንስን ለመጀመሪያ ጊዜ ለማግኘት አጋጣሚውን ይፈጥርላቸዋል ተብሏል። ከዚህ በፊትም ብዙም ባልታየ የቴክኖሎጂ እና የሳይንስ አብዮት በሚካሄድበት ወቅት እንገኛለን ብለዋል። ከጄዲ ቫንስ ጋር የምሳ ውይይት እንደሚያደርጉ የሚጠበቁት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን። የዩክሬንና የመካከለኛው ምስራቅ ጉዳዮች በአጀንዳ ከተያዙት ውስጥ እንደሚገኙበት የአሶሴትድ ፕሬስ ዘገባ አመልክተዋል። እንደ ፕሬዚደንት ዶናልድ ትራምፕ ሁሉ ምክትል ፕሬዚደንት ጄዲ ቫንስም አሜሪካ ለዩክሬን በምትሰጠው የገንዘብ ድጋፍ እንዲሁም የሩሲያው ፕሬዚደንት ቭላድሚር ፑቲንን በሚያገለው አካሄድ ላይ ጥያቄ ያላቸው። ሳልማን ሩሽዲን በስለት ለመግደል የሞከረው ግለሰብ የፍርድ ቤት ሂደት ተጀመረ። ደራሲ ሳልማን ሩሽዲን ኒውዮርክ ውስጥ በተካሄደ በአንድ ትምህርታዊ ስብሰባ ላይ ሳለ በቢላ ወግቶ ለመግደል የሞከረው ግለሰብ የፍርድ ቤት ሂደት ዛሬ ሲጀመር የከሳሽ ጠበቆች የመክፈቻ ክርክራቸውን ማሰማት ጀምረዋል። ሩሽዲ በፍርድ ቤቱ እንዲመሰክር የሚጠበቅ ሲሆን በመግደል ሙከራ ከተከሰሰው ሃዲ ማታር ጋራ ከጥቃቱ ወዲህ ለመጀመሪያ ጊዜ ፊት ለፊት ይገናኛል ተብሏል። ከሁለት ዓመታት በፊት በኒውዮርክ በተዘጋጀና ደራሲያን ደህንነታቸውን እንዴት መጠበቅ እንዳለባቸው በአተኮረ ስብሰባ ላይ በመናገር ላይ ሳለ ነበር ሃዲ ማታር ወደ መድረክ በመሄድ ሩሽዲን ከ12 ጊዜ በላይ በበርካታ የሰውነቱ ክፍሎች ላይ በቢላዋ የወጋው። ጥቃቱ ሩሽዲን በከፊል ማየት የተሳነው እንዲሆን ሲያደርግ አንድ እጁ ላይም ከፍተኛ ጉዳት ደርሷል። ትውልዱ ከህንድ የሆነውና የአሜሪካና የእንግሊዝ ጥምር ዜግነት ያለው ሩሽዲ በጥቃቱ ላይ ያተኮረ ግለ ታሪክ መጽሐፍ ባለፈው ዓመት አሳትመዋል። ሩሽዲ በእንደ አውሮፓን አቆጣጠር 1989 ያሳተመውና ሳታኒክ ቨርስስ የተሰኘው መጽሐፍ እስልምናን የሚያንቋሽሽ ነው በሚል በበርካታ የሃይማኖቱ ተከታዮች ይወገዛል። የኢራኑ አያቶላ ሆሚኒም ሩሽዲ እንዲገደል ፋትዋ አውጥተው ነበር። ኢራን ትዕዛዙን እንደማትፈጽም መግለጿን ተከትሎ ለረጅም ጊዜ ተደብቆ የነበረው ሩሽዲ እንደ ልብ መዘዋወር ጀምሮ ነበር። በመጨረሻም ትናንት ምሽት በተደረገው የአሜሪካ ብሔራዊ እግር ኳስ ሊግ ሻምፒዮና ሱፐር ቦውል የፊላደልፊያ ኢግልስ ያለፉትን ሁለት ዓመታት ውድድሮች አሸናፊ የነበረውን የካንሳስ ሲቲ ቺፍስን በጨዋታው የበላይነት አሳይቶ 40-22 በሆነ ውጤት አሸንፏል። ካንሳስ ሲቲ ቺፍስ አሸንፎ ቢሆን በሊጉ ታሪክ ለተከታታይ ሶስት ዓመታት ያሸነፈ የመጀመሪያው ቡድን ይሆን ነበር። ኒው ኦርሊንስ ከተማ ሲዘርስ ሱፐርዶም ስቴዲየም ውስጥ የተካሄደውን የፊላደልፊያ ኢግልስ እና የካንሳስ ሲቲ ቺፍስ የሱፐር ቦውል እግር ኳስ ፍጻሜ ጨዋታ ለመከታተል በቦታው የተገኙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ቀዳማዊ እመቤት ኢቫንካ ትራምፕ ተገኝተዋል። ትራምፕ በስልጣን ላይ ሳሉ የሱፐር ቦውል ጨዋታ ላይ የተገኙ የመጀመሪያው ፕሬዚደንት ናቸው። ጨዋታው እግር ኳስ ይባል እንጂ ጨዋታውን ለመጀመር ወይም 6 ነጥብ ከተቆጠረ በኋላ ለተጨማሪ 1 ነጥብ ለማስቆጠር ወይም ደግሞ 3 ነጥብ ለማስቆጠር ከሚደረገው ውጪ ጨዋታው የሚካሄደው ኳሷን በእጅ ተቀባብሎ በመሮጥ ነው። ክብራትና ክብራን፣ የምሽቱን ዜና በዚሁ አጠቃልላለሁ። ወደ አስማማው መራቸዋለሁ።
አመሰግናለሁ እንግዱ። የአሜሪካን እግር ኳስ ወይም ሱፐር ቦልን የተመለከተው ዘገባ በምሽቱ ስፖርት ዘገባ ደግሞ በዝርዝር የምንመለከተው መሆኑን ከወዲሁ መግለጽ እወዳለሁ። ለዜናዎቹም ከልብ አመሰግናለሁኝ። አድማጮቻችን እየተካተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የአሜሪካ ድምፅ የሰኞ ምሽት ቅንብራችን ነው።
አንጎል ውስጥ የተለያዩ ኬሚካሎች አሉ፣ በጣም ጠቃሚ የሆኑ። ከዛ ውስጥ አንዱ ዶፓሚን የሚባለው ነው። የሰውነትን እንቅስቃሴ በሚመለከት ሀሳብን ሰብሰብ አድርጎ ለመስራት እንደገና ደግሞ በጣም በፍላጎትና በሙሉ ስሜት ነገሮችን ለመስራት የሚጠቅም ንጥረ ነገር ነው አንጎል ውስጥ ያለ። እነዛ ሴሎች ዶፓሚን የሚባለው ንጥረ ነገር እጥረቱ እየሞቱ ይሄዳል። ያ ነው የፓርኪንሰን በሽታ የሚያስከትለው።
የሰማችኋቸው የምሽቱ የሐኪሞን የጠይቁ እንግዳችን ናቸው። እንግዳችን የነርቭና የአእምሮ ሐኪም የሆኑት ፕሮፌሰር ዮናስ እንዳለገዳ ናቸው። በዩናይትድ ስቴትሱ ባሮ የነርቭ ሕክምና ተቋም መምህርና ተመራማሪው ፕሮፌሰር ዮናስ የፓርኪንሰንስ በሽታ መንስኤ፣ ጸባይና ሕክምና በሚዳሰው ቅንብር በሁለተኛው አጋማሽ ክፍለ ጊዜ ወደ እናንተ ይመለሳሉ። በኋላ ላይ እንድትከታተሏቸው እንጋብዛለን። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ እየተላለፈላችሁ የሚገኘው የሰኞ ምሽት ዝግጅታችን እንደቀጠለ ነው። እያስተናገድኳችሁ ያለው ደግሞ አስማማየ ነው ነኝ። በምሽቱ የስቱዲዮ ቅንብሩን እየመራል የሚገኘው ንጉሱ ታምሬ ነው። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውም በምሽቱ ከኛ ጋር አብራናለች። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ እየተላለፈ ይገኛል። በዛም እየተከታተላችሁን አብራችሁን ልታመሹ እንጋብዛለን። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። የኢትዮጵያ ቀይ መስቀል ማህበር ከሁለት ሳምንት በፊት በአዲስ አበባ የሰብአዊነት ትምህርት ቤት መክፈቱን ይፋ አድርገዋል። ለትምህርት ቤቱ መከፈት በኢትዮጵያ ውስጥ ያለው የሰብአዊ ቀውስ መንስኤ እንደሆነም የማህበሩ ፕሬዚዳንት አቶ አበራ ቶላ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግረዋል። የሰሜን ኢትዮጵያው ጦርነትና ከዛም በኋላ በልዩ ልዩ የአገሪቱ አካባቢዎች የሚታዩት ግጭቶች በሰው ልጆች ላይ ያስከተሉት ያለው ጉዳት ችግሩን በዘላቂነት ለመፍታት የሚያስችል መንገድ እንድናስብ አስገድዶናል ሲሉም ለአሜሪካ ድምፅ ተናግረዋል። የሰብአዊነት ትምህርት ቤቱ ዲን ዶክተር ደመቀ አችሶ በበኩላቸው የትምህርት ቤቱ ዓላማ የህዝቦችን አብሮ የመኖር እሳቤ ማጎልበት መሆኑን ለአሜሪካ ድምፅ ገልጸዋል። ገብረ ሚካኤል ገብረ መድን ተጨማሪ አለው።
አዲስ አበባ ከተማ ውስጥ ሳሪስ አዴ አበባ እየተባለ በሚጠራው ቦታ የሰብአዊነት ማሰልጠኛ ትምህርት ቤት የከፈተው የኢትዮጵያ ቀይ መስቀል ማህበር ማሰልጠኛውን ለመክፈት ምክንያት የሆነው በሀገሪቱ እየተባባሰ የመጣው የሰብአዊ ቀውስ መሆኑን አስታውቀዋል። የኢትዮጵያ ቀይ መስቀል ማህበር ፕሬዚደንት አቶ አበራ ቶላ ከቅርብ ዓመታት ወዲህ በኢትዮጵያ በድርቅ፣ በአንበጣ፣ በኮቪድ-19 ወረርሽኝና ከዛም ከባድ እልቂትንና ሰብአዊ ቀውስን ባስከተለው የሰሜን ኢትዮጵያው ጦርነት ተጎጂዎችን ሲረዱ መቆየታቸውን ገልጸው አሁንም ግጭትና ጦርነቱ በሌሎች አካባቢዎች መቀጠላቸውን ጠቁመዋል። ተቋሙ ለተጎጂዎች ድጋፍ በሚያደርግበት ጊዜም የተማሩት ነገር እንዳለ አቶ አበራ ያስገነዝባሉ።
የጉዳቱ መጠን የማቴሪያል ብቻ አልነበረም። ይሄ የሳይኮሎጂካልም ጭምር ነበረ። የሰው ልክ መብላት መጠጣት እንዳጣው ሁሉ አብዛኛው ደግሞ ጦርነቱ ራሱ ከባድ ጠባሳ አእምሮ ላይ ጥሏል እና ያ የእንጀራ ወይም የስንዴ ወይም የዘይት ብቻ ሳይሆን ሳይኮ ሶሻል ሰፖርትም ይፈልግ ነበረ።
እንዲህ አይነቱን ጉዳት ቁሳዊ ድጋፍ ብቻ በመስጠት ማከም እንደማይቻል ያስረዱት ፕሬዚደንቱ ይልቁንም ችግር ከመከሰቱ በፊት መከላከል እንደሚያስፈልግና ለዚህም የሰዎች አእምሮ ላይ መስራት ተገቢ መሆኑን ያምናሉ።
ያነሳሳን ያለው ክራይሲስ ነው፣ ሀገራችን ውስጥ ያለ ነው። ይሄ እንግዲህ በሰሜኑ ወይ ትግራይ ወይ አማራ ብቻ ወይ ኦሮሚያ ብቻ ሳይሆን ብዙ ቦታዎች ያሉት ክራይሲሶች አንድ ደወል ይደውላሉ። ያ ደወልም ምንድን ነው? እረ ሰብአዊነት እየተጎዳ ነው የሚል ሀገራችን ውስጥ እሴት አለ። ያን ውስጥ ከዛሬም ድረስ አስተባብሮ ያኖረን አይደለም? ይሄ የባህላዊ የግጭት መፍቻ እንትኖች ሁሉ አሉን አይደለም? ሰው የበደለ ሰው እንትን የሚልበት መንገድ አለን አይደለም? እንደ ባህላችን። ስለዚህ አሁን ጥያቄው ያ ምን ሆነ ነው። ነገሩ አሳሳቢ ነው። እየሰፋ ስለመጣ ማለት ነው። ብዙ ጊዜ ነው ይሄ ነገር አንድ ቦታ መቆም አለበት። ስለዚህ ነገር ምን እንደው ትር ማድረግ አለብንና ትንሽ ክብሪት ነገር ጫር እናድርግ ብለን ነው ይሄን ነገር የጀመርነው።
የሰብአዊነት ትምህርት ቤቱ ዲን ዶክተር ደመቀ አቺሶ ተቋሙን ለመክፈት ባለፉት 3 ዓመታት ዝግጅቶች ሲደረጉ መቆየታቸውን ለአሜሪካ ድምጽ ተናግረዋል። በትምህርት ቤቱ ምንነትና አስፈላጊነት ዙሪያም ጥናቶች ተደርገዋል የሚሉት ዶክተር ደመቀ ከአዲስ አበባ ዩኒቨርሲቲና ከሌሎችም ተቋማት የተውጣጡ ከፍተኛ ልምድ ያላቸው ምሁራን ጥናቱን በማካሄድ ስርዓተ ትምህርት መቅረጻቸውንና ፕሮግራሞችንም መለየታቸውን አብራርተዋል።
አሁን ወደ 5 ማስተርስ ፕሮግራሞችን ቀረጻ ጨርሰን ሬዲሜድ የሆኑ ካሪኩለሞች ተዘጋጅተዋል። እነኛ ፕሮግራሞች በሙሉ የማስተርስ ፕሮግራም ናቸው። አንዳንዱ በሂማኒቴሪያን ሊደርሺፕ፣ ሌላው በሂማኒቴሪያን ዲፕሎማሲ፣ ሌላው ደግሞ በሂማኒቴሪያን ስትራቴጂክ ኮሙኒኬሽን፣ ሌሎቹ ዲዛስተር ሪስክ ማኔጅመንት። እንደዚህ ያለ ወደ አምስት ፕሮግራሞችን ኦሬዲ ቀርጸን አስቀምጠናል። አምስቱም ፕሮግራም ማስተርስ ፕሮግራም ነው። በሂደት ግን በሚቀጥሉት ጥቂት አመታት የፒኤችዲ ፕሮግራሞችንም ለመክፈት ዝግጅቱ አለን። በቂ አቅሙም አለን። ሳይኮሎጂካል ማቴሪያል ዝግጅቶቹን አድርገናል። ከምንም በላይ እንደ ክራይቴሪያ ያደረግነው ሰው ሰብአዊነት ላይ ማገልገል የሚፈልግ፣ ሶሳይቲን ማገልገል የሚፈልግ፣ ሀገር መገንባት፣ ሀገረ መንግስት ግንባታ ላይ የራሴን ድርሻ ሊወጣ የሚል፣ ከኔ ጥቅም ይልቅ የሶሳይቲ ጥቅም ይቀድማል የሚሉ ሰዎች ራሳቸውን ፈትሸው ለዚህ ትምህርት ቤት የተቀመጡ መስፈርቶችን አሉ። እነኛን መስፈርቶች በሚገባ አሟልተው እና አስበውበት እንዲመጡ ሲባል ለአንድ ወር ያህል ጊዜ አሁን እንግዲህ ኦልሞስት 29 ወይ 30 ቀን አለ ማለት ነው ምዝገባ ይካሄዳል።
በትምህርት ቤቱ የሚሰጡት ፕሮግራሞች በሰብአዊነት ላይ ያተኮሩ እንደሚሆኑም ፕሬዝዳንቱ አቶ አበራቶ ላይ ይናገራሉ።
መንግስት ለምን አስፈልገ? ዋናው የመንግስት ሪስፖንሲቢሊቲ ፕሮቴክሽን አይደለ? ፕሮቴክት ማድረግ ነው ሲቲዝንን። ስለዚህ ያንን ደረጃ እንዴት እንደደረሰ እናስተምራለን። ሰብአዊነት ማለት ምን ማለት ነው? ምንድን ነው የምትሰጠው? አንተ ሰብአዊነትን በምትልበት ጊዜ ምንድን ነው የምታከብረው? ምንድን ነው ውስጥ የምታወ የሚሉትን ነገር እናያለን። ቀጥለን በኤመርጀንሲ ሪስፖንስ ላይ ጥሩ ኮርሶችን እንሰጣለን።
የኢትዮጵያ ቀይ መስቀል ማህበር ከ1935 ዓ.ም ጀምሮ ሰብአዊ ድጋፍ ሲሰጥ ቆይቷል የሚሉት ዶክተር ደመቀ ድርጅቱ ሰብአዊ ድጋፍ ከመስጠት ባሻገር ችግሮችን ከመሰረቱ ለመፍታት የሚያስችል እርምጃ መውሰዱ ይደነቃል ብለዋል።
ሰዎች የአብሮነት በሰላም የመኖርን እሳቤ ማጎልበት የሚችሉት እንዶ አደጋ ሲፈጠር፣ ሰው ሰራሽና ተፈጥሮ አደጋ በተፈጠረ ቁጥር በመሮጥ ብቻ ሳይሆን ፋንዳሜንታል የሆኑ ችግሮችን መፍታት የምንችለው ትምርትን በመስጠት ነው በሚል እሳቤ ነው የጀመረው። በየሚዲያው የምንሰማው ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናት፣ ሃይማኖቶች ሀገር ናት፣ በርካታ ግጭት የሚንፈታባቸው ዘዴዎችም አሏት። ነገር ግን ከቅርብ ጊዜ ወዲህ እርስ በርስ መሸካከም እንዴት አቃተን? ለምን ተገዳደልን? ለምን ተፈነቃቀልን? ለምንድን ነው ልዩነትን ማስተናገድ ያልቻል ነው የሚለው ጥያቄ የተቋሙ ዋነኛው ጥያቄ፣ በተለይም የፕሬዝዳንቱ ትልቁ ጥያቄ ሆኖ ሰንብቷል። ይሄንን ጥያቄ መፍታትና መፍታት የሚቻለው ሲጠና እንደዚህ አይነት ትምህርት ቤቶችን በመክፈት ነው።
የህብረተሰቡ ባህልና እሴት እየተሸረሸረ በመምጣቱ ግጭቶች ሊባባሱ መቻላቸውን የገለጹት አቶ አበራ በሰብአዊነት ትምህርት ቤቱ የህዝቡን ሀገር በቀል ባህሎችና እሴቶች ለማስተማር የሚያስችል እድል ይፈጠራል ብለዋል።
በኦርቶዶክስ እምነት ውስጥ የተለያዩ ቫሊዎች አሉ። ሰብአዊነትን ኢምብሬስ የሚያደርጉ ቫሊዎች አሉ። እምነቱ ስለ ሰብአዊነት የሚያምንበትን የሚያደርገውን ነገር መጥተው ያስተምራሉ ማለት ነው። በሙስሊም ባህልም እንደዚሁ፣ በእምነትም እንደዚሁ። ከዛ ውስጥ ምንድናቸው ሪሊ ስለ ሰው ልጅ እንትን የሚያወሩ፣ ስለ ሰው ልጅ ህይወት የሚያወሩ፣ ሰውን በእኩልነት የሚያዩ ገጽታ፣ ሰው ሁሉ እንደዚህ እኩል ነው የሚል ነገር፣ እዛ ውስጥ ያለውን ቫሊዩ ደግሞ መጥተው እነሱ ያስተምራሉ ማለት ነው። እንደዚሁ በባህላችን ደግሞ ለምሳሌ ገዳ ስርዓትን የሚያራምዱ ቃሎች አሉ። በጣም በዚህ በሰብአዊነት ፍልስፍና ብዙ እንትን ያሉ የዳበረ ባህልም ያላል። እነዛን ትልልቅ ሰዎች ደግሞ አንተን እንጋብዛለን ማለት ነው። ሌሎችንም እንደዚህ ከተለያየ ባህል ያመጣን እንደነዛ አይነት ቫልዩዎችን ኢንሃንስ ማድረግ ነው። እነዛን ቫልዩዎች ነርቸር ማድረግ ነው። እኛ
የሰብአዊነት ትምህርት ቤቱ ዲን ዶክተር ደመቀ አቺሶ ደግሞ ተቋሙ ለህዝቦች አንድነት መጎልበት አስተዋጽኦ ያደርጋል ይላሉ።
በሰላም ግንባታ ዙሪያ ላይ፣ በአብሮነት ዙሪያ ላይ፣ በመቻቻል ዙሪያ ላይ፣ በመሸካከም በመረዳዳት፣ ይሄ ከዘፈን ከጭፈራ ባለፈ ፕራክቲካሊ ለሰው ራሳችንን መቆረስ የምንችል አይነት ሰዎች ሆነን ተሰርተን ወጥተን ሌሎችን መስራት እንድንችል እኔ የሚጠብቀው ትልቁ ቪዥን እቺ ሀገር መንግስት ከሚያደርገው እንቅስቃሴ በተጨማሪ እቺ ሀገር ተረጋግታ ተገንብታ በአብሮነት የኔ አንተ እየተባባን ሳንገፋፋ የጋራ ሀገራችንን በጋራ የምናለመበት የስርዓተ ትምህርት ሂደት ውስጥ ሁላችንም አልፈን ተሰርተን ወጥተን እንሰራለን የሚል እምነት አለኝ።
በሌሎች ሀገራት ዘንድ እንዲህ አይነት የሰብአዊነት ትምህርት ቤቶች እንዳሉ የጠቀሱት ኃላፊዎቹ ይህን ትምህርት ቤት ለማቋቋምም ከነዚሁ ሀገራት ልምድና ተሞክሮ መወሰዱን ገልጸዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የተከበራችሁ አድማጮቻችንና ተመልካቾቻችን እየተከታተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የአሜሪካ ድምፅ የካቲት 3 2017 ዓ.ም የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ዘገባ ነበር የተከታተልነው። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔት የመጀመሪያው ርዕሰ ጉዳያችን የጌዲዮ የምስጋና በዓል የሆነውን ደራሮን የተመለከተ ነው። ጥር ወር ደቡባዊ ኢትዮጵያ ለሚገኙ የጌዲዮ ብሔረሰብ አባላት የመኸር ምርታቸው የሚሰበስቡበትና አሮጌ ያሉትን ዓመትም አዲስ ብለው የሚቀበሉበት ዓመታዊ በዓላቸው ነው። ይህን ጊዜ የመረጡትና የሰየሙትም በአካባቢው ደምቃ በምትወጣው ደራሮ አበባ ምክንያት ነው። ቅዳሜ ዕለት በዲላ ከተማም ይህ በዓል ተከብሯል። በዓሉን የታደመው ዮናታን ዘብዴዎስ ተከታዩን ዝግጅት አጠናቅሯል።
ጥር ወር በደቡባዊ ኢትዮጵያ ለሚገኙም የጌዲዮ ብሔረሰብ አባላት የመኸር ምርታቸውን የሚሰበሰቡበትና አሮጌ ያሉትን ዓመት አዲስ ብለው የሚቀበሉበት ዓመታዊ በዓላቸው ነው። ይህንን ጊዜ የመረጡትና የሰየሙትም በዚህ ጊዜ በአካባቢው ደምቃ በሚትወጣው ደራሮ አበባ ምክንያት ነው። ኃይሉ በዶ የኮቸረ ወረዳ ነዋሪና በገዲኦ ሽማግሌዎች ውስጥ አባውላ ሀይቻ የሚል ማዕረግ የተሰጣቸው የአገር ሽማግሌ ናቸው።
ደራሮ በዓል በአመት አመት የታረሰውን የተሰራውን አጭዶ ሰብስቦ ለሚመጣ አመት ደግሞ ከጥር ጀምሮ እስከ የካቲት ድረስ ይከበራል። ከቤት ጀምሮ ቤት ላይ ደራሮ አዘጋጅቶ ሁሉ ነገር አዘጋጅቶ እግዚአብሔርን መጸለይ ይጀምራል። ከዛ ከጥር አንድ ቤት ላይ ከተጀመረ በየሸንጎ በየወረዳ በየአካባቢው በየሸንጎ ባለበት ይከበራል።
የአካባቢው ነዋሪዎች አዲሱን ዘመን መሻገራቸውን የሚያረጋግጡት በየደረጃው ያሉ የማህበረሰቡ መሪዎች ሁሉቃ የተባለውን መሾለኪያ ሲያልፉና ህዝቡም እነርሱን ተከትሎ ሲሾልኩ ነው። በገዶኛ ቋንቋ ሁሉቃ ማለት መሸጋገር ወይም መሽሎክ ማለት እንደሆነ በበዓሉ ስፍራ ያገኘናቸው አቶ ታሪኩ በየነ ያስረዳሉ።
በአማርኛ መሻገር የምንለው የሁሉቃ ስርዓት ነው። የሁሉቃ ስርዓታችን በሰባት የሚጠጉ የተለያዩ አይነት ፈጣሪ ካበቀላቸው ተክሎች መካከል ከየአይነቱ ይወሰድና የሁሉቃ ስነ ስርዓት ይዘጋጃል። ይሄ ማለት በሰባቱ ጎሳ ምሳሌ ነው። ጌዲዮ በሰባቱ ጎሳዎች ነው እና የምተዳደረው። ይህ ታሳቢ ያደረገው ምንድን ነው? ህዝቡ ከባለፈው አመት፣ ከባለፈው ችግር፣ ከባለፈው መከራ በተለያየ ሁኔታ ውስጥ ካለበት ስርዓት ውስጥ የማንጻት የመሻገር ስርዓት ነው። የምንሻገረው ደግሞ ችግርን፣ መከራን፣ አንዳንድ ክስተቶችን ጭምር ከህዝቡ ጋር እንዳይዘልቅ አንድነት፣ ህብረትና ፍቅር ከህዝቡ ጋር አብሮ እንዲሻገርና አዲሱን ዘመን አዲሱን ጊዜ መልካም እንደሆን ታሳቢ ያደረገው ነው የሁሉቃ ስርዓት።
በበዓሉ ላይ ያገኘናቸው ወይዘሮ ታይቻ ለሙ በዚህ በዓል ላይ ምርቃት ትልቅ ትርጉም እንዳለው ይናገራሉ።
ያው ደራሮ በመጣ ቁጥር በየአመቱ የምናከብረው በዓል ነው። በጣም ደስ ከሚለኝ ነገር ምድር ያበቀለችውን ነገር ለአባገዶ ስጦታ የምንሰጥበት ጉማታ የምናቀርብበት ነው። ከዛም በተጨማሪ ለሚቀጥለው አመት ማጌኖ ናጌኪ ጌልሲሳሻ በሰላም እንዲያደርሰን የእኛን አምላክ የምንለምንበት ነው።
አቶ ተስፋዬ ኤደማ በምርቃት ላይ ይቅርታ እንደሚታከልበት አስረድተዋል።
ምርታችንን ካሰባሰብን በኋላ ወደ ጎተራ አስገብተን ፈጣሪን የምናመሰግንበት እንደገና ለአቦ ለአባ ገዳም ደግሞ ጉማታን የምናቀርብበትና ለቀጣይ ዓመት ደግሞ ምርታችን ደግሞ የተባረከ እንዲሆን ፍሬ እንዲያፈራ ከአባ ገዳ ምርቃት የምናገኝበት በዓል ማለት ነው።
የገዲኦ ብሔረሰብ በአባ ገዳ ስርዓት የሚመራ ሲሆን በደራሮ ክብረ በዓል ወቅት ለእርሳቸው ከመኸር ምርት የመጀመሪያ ስጦታ ይሰጣቸዋል። እሱም ጉማታ ይባላል። አቶ ተስፋዬ ኤዴማም
አባገዳ የሚሰጠው ስጦታ እንግዲህ እንደ ሁኔታው ከማርም ይሰጣል፣ ከቡናም ይሰጣል፣ ከሁሉም ምርቶች ጉማታ ይሰጣል። ምክንያቱም አባገዳ ለህዝብ ይጸልያል፣ የሚሰራበት ሰዓትም የለም። ስለዚህ ለአባገዳ ቤተሰብና ለአባገዳ የሚሆነውን ስጦታ ይበረከታል ማለት ነው።
የዘንድሮን በዓል አደመቁ ከተባሉ ሁኔታዎች ውስጥ የበዓሉ ታዳሚዎች ከተለያዩ አጎራባች ዞኖችና ክልሎች መታደማቸውና ጉማታ የተባለውን ስጦታ ይዘው መታደማቸው ሲሆን ከምዕራብ ጉጂ ዞን የተገኘው የበዓሉ ታዳሚ ሚኤሳ ማሙድ ስሜቱን አጋርቶናል።
የዘመን የወላዋጫቸውን ደስታ አክብረን እስካሁን ይኸው የምናየው የሚሆነው ሁሉ በጣም ደስ የሚልና ህዝቡን ለአንድነት ለፍቅር የሚጋብዝ መሆኑን አይቼ ይኸው ደስ በሚል ሁኔታ በዓሉን አክብረን ይኸው ወደ ማጠቃለያ እየገባና
በተለያዩ ባህላዊ ክዋኔዎች የደመቀው የዳሮ በዓል ማጋኖ ወይም ፈጣሪን በሚያሞግሱም አባገዳን በሚያደንቁ የብሔሩን ባህላዊ ስርዓት በሚዘክሩ ጫወታዎችና በፈረስ ግልቢያም የታጀበ ነበር። የዞኑ አስተዳዳሪ ዝናቡ ወልደም በበዓሉ አካባቢ ላይ ባደረጉት ንግግር የገዲዮ ህዝብ በደን ውስጥ ኖሮ ደን ያኖረ ስለ አሞግሶታል።
ይህ ህዝብ ለረጅም ግዛት በራሱ እውቀት በራሱ ደረጃ የተለየ የመሬት አቀማመጥ በመያዝ ዛሬ ላይ ለዓለም አቀፍ ደረጃ ትምህርት በሚሆን መንገድ የጌዶ ባህላዊ መልክዓ ምድር በዩኔስኮ ማስመዝገብ የቻለ ጀግናና እንቁ ህዝብ ነው።
የዳራሮ በዓል በአባ ገዳ ምርቃት፣ ጸሎት እንዲሁም ህዝቡና ባለሥልጣናቱም ከክፉ አድራጎት እንዲታቀቡ አዋጅ በማስተላለፍም ተጠናቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ገዲዮ ዞን ድላም።
የጌዲዮ የምስጋና ቀን የሆነውን በዓል በተመለከተ ባልደረባችን ዮናታን ዘብዴዎስ ያደረሰንን ዘገባ ነበር ተካትለን የተመለስ ነው። ወደ ቀጣዩ ዘገባ ስላልፍ፣ ቀጣዩ ዘገባ ደግሞ እስራኤልና ሐማስ የተኩስ አቁም በተመለከተ ያሉትን ሀሳቦች የሚመለከት ነው። የተኩስ አቁም ስምምነቱ ቀጥሏል። የትራምፕ ባለስልጣናት ጋዛን ስለመቆጣጠር እቅድ ለትችቶች ምላሽ እየሰጡ ነው የሚል ነው። የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ማይክ ዋልዝ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ጋዛን ስለመቆጣጠር ያነሱትን እቅድ ለተቹ ወገኖች ትላንት እሁድ ምላሽ ሰጥተዋል። የመካከለኛው ምስራቅ የእስራኤል ሐማስ የእርቅ ስምምነት በእስረኞች ልውውጥ ታጋቾችን የማስለቀቅ ሌላ ስኬት አስገኝቷል። የቪኦኤ ቬሮኒካ ባልደራስ የግሊሲያ ዝርዝሩን ይዛለች። ደረጀ ደስታ እንደሚከተለው ያቀርበዋል።
የእስራኤልና የሐማስ የተኩስ አቁም ስምምነት አሁንም እንደቀጠለ ነው። የእስራኤል ወታደሮች የጋዛን ሰርጥ ከሚከፍለው የኔታዛሪም ኮሪደር ትላንት እሁድ ለቀው የወጡ ሲሆን የፍልስጤማውያን ቤተሰቦችም ወደ ሰሜናዊ ጋዛ አገራቸው ተመልሰዋል። ጦርነቱ ካበቃ በኋላ የጋዛ ነዋሪዎችን ወደፊት ምን ይጠብቃቸዋል የሚለው ጥያቄ አሁንም እንዳለ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የጋዛን ሕዝብ በሌሎች አገራት ማስፈርና ዩናይትድ ስቴትስ አካባቢውን እንደገና ለመገንባት የጋዛ ሰርጥን ትቆጣጠራለች የሚል ሀሳብ ሰንዝረዋል። የትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልዝ ለቅዱ ተቺዎች ትላንት እሁድ ምላሽ ሰጥተዋል።
You can't get to post-construction. You can't make this the Paris of the Mediterranean like Beirut.
ቤሩት በአውሮፓውያኑ በ1970ዎች ውስጥ እንደነበረችው ይህንንም የሜዲትራኒያን ፓሪስ ማድረግ አትችሉም። 1.8 ሚሊዮን ሰዎች እጅግ በቆሸሸ ስፍራ በፍርስራሾች ክምርና ቁልል ውስጥ የሚኖሩ ከሆነ ለእነዚህ ሰዎች የተሻለ ሕይወት መስጠት ነው። የመገናኛ ብዙሃንን ጨምሮ እሳቸው ያቀረቡት ሐሳብ የማይስማማው ሰው የተሻለ እቅድ ይዞ ወደ እኛ መምጣት ይችላል።
የትራምፕ እቅድ በእስራኤል ውስጥ ድጋፍ አግኝቷል። የአረቡ ዓለምና የፍልስጤም አመራሮች ግን ውድቅ አድርገውታል። በተባበሩት መንግስታት የፍልስጤም አምባሳደር ሪያድ መንሱር
We need to rebuild the Gaza Strip. The Gaza Strip is a very precious component of the land of the state of Palestine.
የጋዛን ሰርጥ እንደገና መገንባት አለብን። የጋዛ ሰርጥ የፍልስጤም ግዛት ምድር ውድ አካል ነው። የትውልድ ሀገራችን አካል ስለሆነ ከፍልስጤም ግዛት ውጪ ሌላ የትውልድ ሀገር የለንም።
ይህ በእንዲህ እንዳለ እስራኤላውያን በዚህ ሳምንት መጨረሻ ተጨማሪ ታጋቾች መፈታታቸውን በደስታ ተቀብለዋል። ከአንድ ዓመት በላይ በሐማስ ተይዘው የነበሩ 5 የታይላንድ ሰራተኞች ትላንት እሁድ ተመልሰው ከቤተሰቦቻቸው ጋር ተቀላቅለዋል። በስምምነቱ መሰረት 183 የፍልስጤም እስረኞችም ነጻነታቸውን አስመልሰዋል። በሁለተኛው የእስራኤልና የሐማስ ተኩስ አቁም ስምምነት ላይ የሚደረገው ውይይት በዚህ ሳምንት በካታር ሊቀጥል ይችላል።
አድማጮቻችንና ተመልካቾቻችን የተከታተላችሁ የምትገኙት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ የተላለፈ የሚገኘውን የአሜሪካ ድምፅ የሰኞ ምሽት ዝግጅታችን ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም ላይ ታገኟቸዋላችሁ። በፌስቡክ ደግሞ አት ቪኦኤ አማሪክ ላይም የምታገኙት ይሆናል። በቀጥታ ስርጭትን በዌብሳይታችንና በፌስቡክ ላይም እየተላለፈ ይገኛል። እንዲሁም ሌሎች ዝግጅቶችን በትዊተር ሃሽታግ ወይም በአሁኑ አጠራሩ ኤክስ ሃሽታግ ቪኦኤ አማሪክ ላይ እንደምታገኙትና እንዲሁም በዩቲዩብ ደግሞ የቀደም ሲል የተላለፉ ዝግጅቶችም ሆነ የዛሬዎችን ዝግጅቶች የምታገኟቸው መሆኑን ከወዲሁ ለመጠቆም እወዳለሁ። ቀደም ሲል የዝግጅታችን የምዕራፍ አንድ ዝግጅቶችን ነበር ሲተካተል ነው በብየርስና በዜና መጽሔታችን። አሁን ደግሞ የሁለተኛው አጋማሽ ቅንብሮቻችን ወደ እናንተ የሚደርስ ይሆናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሳምንታዊ ሐኪሞን ይጠይቁ ነው። የሐኪሞን ይጠይቁ የዛሬው ቅንብራችን የፓርኪንሰንስ በሽታ መንስኤ፣ ጸባይና ሕክምናን ይመለከታል። ውስብስብና አልፎ አልፎን በቅጡ መረዳት የሚያዳግትና በአንጻሩ በዓለም ዙሪያ አያሌ ሚሊዮኖች ለፈተና የሚዳርግ የህመም አይነት ነው። ቀስ በቀስ ስር እየሰደደና እየተባባሰ የሚሄድ በተለይም የአካል እንቅስቃሴን የሚቆጣጠረውን የአንጎል ክፍል የሚያጠቃና ከነርቭ ስርዓት መታወቅ ጋር የተዛመደ የጤና እውከት ነው የሚሉ ሙያዊ ትንታኔ የሚሰጡት የነርቭና የአእምሮ ሐኪም ፕሮፌሰር ዮናስ እንዳለገዳ ናቸው። ፕሮፌሰር ዮናስ በተጨማሪም በዩናይትድ ስቴትሱ ባሮ የነርቭ ሕክምና ተቋም መምህርና ተመራማሪ ናቸው። አሉላ ከበደን ያነጋገራቸው እንደሚከተለው ወደ እናንተ ይደርሳል።
ፕሮፌሰር ዮናስ፣ በእንግሊዝኛው አጠራር ፓርኪንሰንስ በመባል የሚታወቀውን የህመም አይነት የተመለከቱ ጥያቄዎች ይዘን ነው ብቅ ያልነው። በቅድሚያ የዚህን በዓለም ዙሪያ አያሌ ሚሊዮኖችን የሚያጠቃ የህመም አይነት ምንነት በቅጡ በመረዳት ብንጀምር፣ ለመሆኑ ፓርኪንሰንስ ምንድን ነው?
ፓርኪንሰን አንድ እንግሊዛዊ ሐኪም የእሳቸው ስም ነው። ፓርኪንሰን ለምን በእሳቸው ስም ተሰየመ የሚለው ጥያቄ ከተነሳ እኚህ ግለሰብ 100 ዓመት ወደዚህ ገደማ ብዙ ጊዜው ነው ከስራ ወደ ቤት ሲሄዱ፣ በተለይም የእንግሊዝ ድልድይ የታወቀ ላንደን ብሪጅ የሚባለው ያንን በሚያቋርጡበት ጊዜ አንዳንድ እድሜያቸው ገፋ ያሉ ሰዎች ሲንቀሳቀሱ ቀስ ብለው የሚሄዱ እጃቸውም እንደ መንቀጥቀጥ ይላል እና ትንሽ ትንሽ እርምጃ ነው የሚወስዱት፣ ከወገባቸውም ጎበጥ ብለው ነው የሚሄዱት እና እነዚህን ሶስቱን ነገሮች ካስተዋሉ በኋላ ቢሮዋቸው ሲገቡ ያዩትን ነገር ጫር ጫር ያደርጋሉ እና እድሜው የገፋ ሰው ላይ እጁ ሲንቀጠቀጥ ወይም እጇ ሲንቀጠቀጥ ወገቡ ጎበጥ ብሎ ሲሄድ መሬት መሬት እያዩ ትንሽ ትንሽ እርምጃ ነው የሚወስዱት። በፊት እንደ ልብ እየተራመደ የሚሄድ ሰው ከመኝታ ቤት ወደ ሳሎን ለመሄድ ብዙ ጊዜ ሊፈጅባቸው ይችላል። ይህንን በእንግሊዘኛ ቋንቋ ብራዲጋይኒዚያ ሪጂዲቲ ኤንድ ስቱፕድ ፖስቸር ብለው ጠሩት። ይህንን ጽፈው አቀረቡ። ከዛ በኋላ ለእሳቸው ክብር ለመስጠት በሽታው በእሳቸው ስም ተሰየመ። ፓርኪንሰን ዲዚዝ ትራያድ፣ ሶስቱ ምልክቶች የምንላቸው ግለሰቡ ፓርኪንሰን በሽታ ያዘው ይባላል። ለምሳሌ ያክል አሁን በሽተኛ ሳይ ይሄ በሽታ ያለባቸው ምንድን ነው የማደርገው? እጃቸውን ጠረጴዛ ላይ እንዲያደርጉ አደርጋለሁ ወይም እግራቸው ላይ እንዲያስቀምጡ አደርጋለሁ። ከዛ ጠረጴዛ ላይ የተቀመጠው ጣት ራሱ በራሱ ይንቀሳቀሳል ወይም እጁ ይንቀጠቀጣል። አንዳንድ ጊዜ እንዲሁ ብዙ ሰው ቡና ከጠጣ ወይም ደግሞ የሞላ ማሮ አረቄ ብዙ የሚጠጣ ሰው ጠዋት ሲነሳ እጁ ሊንቀጠቀጥ ይችላል። እሱ ሌላ ጉዳይ ነው። ይሄ የምለው ሬስቲንግ ትሬመር የሚሉት በእንግሊዝኛ፣ ግለሰቡም ግለሰቧ እጃቸውን ጠረጴዛ ላይ ወይም እግራቸው ላይ እንዲያስቀምጡ አድርገን ጣቱ ወይም ጣቷ ሲንቀጠቀጥ ካየ ክብደት እንሰጠዋለን።
ፕሮፌሰር ዮናስ፣ ለመሆኑ ለዚህ ህመም የሚያዋጡ በኋለኛው እድሜ የሚከሰትም ቢሆን በዋነኛ መንስኤነት የሚፈረጁት ምን ይሆኑ?
ዋነኛው መንስኤ እነዚህ ግለሰቦች ህይወታቸው ሲያልፍ አንጎልን ከፍቶ በማየት የትኛው ቦታ ነው የተጎዳው የሚለው ነገር ተጠንቶ በእንግሊዝኛ ኒውሮፓቶሎጂ የሚባለው ነገር ተደርጎ ነው የታወቀው። እና እንደዚህ ሲደረግ አንጎል ውስጥ 5 የተለያዩ ኬሚካሎች አሉ፣ በጣም ጠቃሚ የሆኑ። ከዛ ውስጥ አንዱ ዶፓሚን የሚባለው ነው። የሰውነትን እንቅስቃሴ በሚመለከት ሀሳብን ሰብሰብ አድርጎ ለመስራት እንደገና ደግሞ በጣም በፍላጎትና በሙሉ ስሜት ነገሮችን ለመስራት የሚጠቅም ንጥረ ነገር ነው አንጎል ውስጥ ያለ። ይሄ ንጥረ ነገር የሴል ቦዲ የሚባሉት ነርቭ ሴሎቹ አንጎል ታችኛው ክፍል ነው ያሉት የማጅራታችን አካባቢ ከዛ የነሱና ረጃጅም ቅርንጫፎች አላቸው እና ይሄ ከሴል ቦዲ ማለትም ከዛ ይወላይ መሄዱ የነርቭ መስመሮች አለ። ልክ የሴል ቦዲ የሚባለው እንደ አዲስ አበባ ይሆነና መስመሩ እስከ አሰብ ሊሄድ ይችላል ወይም እስከ ጅቡቲ ይሄዳል እንደማለት ነው። መነሻው የአንጎሉ የኋለኛ ታችኛው ክፍል በተለይም ሚድ ብሬን የሚባለው የአንጎል ክፍል ውስጥ ያሉት ሴሎች በተለይም አንጎሉን ከፍተህ በምናይበት ጊዜ እነዛ የነርቭ ሴሎች ጥቁር ናቸው። ሱብስታንሲያ ኒግራ ኒግራ ጥቁር ማለት ነው በስፓንኛ። እነዛ ሴሎች እየሞቱ ይሄዳል። እነዛ ሴሎች እየሞቱ ሲሄዱ የሰውነትን ሪትም ማለትም እንቅስቃሴ የእግር እንቅስቃሴ አሁን እግራ እግራው ቀኝ ወደ ቀኝ ያራመዱ መሄድ፣ እጅ ደግሞ በእጅ ለምሳሌ አውራ ጣቱ ከአመልካች ጣት ጋራ ያገናኛ ለመሄድ፣ እንደዚህ አይነት ኦልተርኔት ሞሽን ሬት ኤኤምአር የሚባለው አለ እና ይሄ ኦልተርኔት ሞሽን ሬት የሚባለውን የሚቆጣጠረው የአንጎል ክፍል ቤዛል ጋንግሊያ ይባላል። እዛ ውስጥ ይሄ የዶፓሚን ቅመም በሚያንስበት ጊዜ እጃቸው ይንቀጠቀጣል፣ ቀስ እያለ ከወገባቸው ጎበጥ ብሎ ይሄዳል። በአጭሩ ዶፓሚን የሚባለው ንጥረ ነገር ከፍተኛ እጥረት ይፈጠራል። ዶፓሚንን የሚፈጥሩት የሚሰሩት የነርቭ ሴሎች እነሱ ሲሞቱ ነው ይሄ ፓርኪንሰን ዲዚዝ በተለይም ደግሞ ሱብስታንሲያ ኒግራ ኮምፓክታ ይባላል። ሬቲኩላት የተለያየ ስም አላቸው። ብቻ እነዛ ሲሞቱ እነዚህ ቅመሞች ያ ነው የፓርኪንሰን በሽታ የሚያስከትለው። በዛ የተነሳ
ፕሮፌሰር ዮናስ ቀደም ብሎ የገለጿቸው በጣም አይነተኛ የሚባሉ ሶስቱ በአንድነት የሚታዩ ምልክቶች በአንድ ህመምተኛ ላይ ቢያዩት ክብደት ሰጥታችሁ ፓርኪንሰንስ ሊሆን ይችል ይሆን ወደሚለው ድምዳሜ እንደሚያቃርቧቸው አስረድተዋል። በጠቅላላው ግን እነኚህ የነርቭ ችግሮች ከመሆናቸው አንጻር ከሌሎች የነርቭ ህመሞች በምን ይለያሉ? ህመምተኞችን ስታዩ እነኚህ ምልክቶች በሌላ ህመም ከምታዩቸው ምንድን ነው መለያ አድርጋችሁ የምትጠቀሙት?
ዋናው እነዚያ ሶስቱ ትራያድ ሞተር ትራያድ ናቸው።
ሶስቱ ምልክቶች በአንድ ላይ መታየታቸው
ሶስቱ በአንድ ላይ በተለይ ሬስቲንግ ትሬመር ዋና ምናው እጃቸውን ጠረጴዛ ላይ እንዲያስቀምጡ እናደርጋለን። ከዛ በኋላ እጁ ጠረጴዛ ላይ ሆነ ጠረጴዛውም ደግፎት ግለሰቡ እጁ ወይም እጇ ከተንቀጠቀጠ ጣቶቿ ከተንቀጠቀጡ ልክ እንደው ላይ ወደታች ላይ ወደታች ካለ ያ በጣም ትልቅ ምልክት ነው። ለምንድን ነው ጠረጴዛ ላይ እጃችሁን አድርገው የምንለው? በግራቪቲ የተነሳ አንዳንድ ሰው እጁ እንጣቱ ሊንቀጠቀጥ ይችላል። ፖስቹራል ትሬመር የምንወስደው ሌላ ጉዳይ። ሬስቲንግ ትሬመር የግለሰቡ እጅ ጠረጴዛ ላይ ሆኖ ግራቪቲን አውጥተ ነው ጠረጴዛ ላይ ሆኖ ከተንቀጠቀጠ ይሄ ሬስቲንግ ትሬመር ትልቅ ምልክት ነው። ሌላው አንዳንድ ጊዜ የግለሰቡን እጅ አንስተን ስንመረምር ሪጂዲቲ የግለሰቡ ሰውነት እንደ ብረት ሪጂድ ይሆናል። ሌላ ደግሞ ቀስ ብሎ እንቀሳቀሳል። እነዚህን አይተን አንድ ጊዜ ለአእምሮ በሽታ የሚሰጡ መድኃኒቶች እንደ ፓርኪንሰን አይነት ምልክት ስለሚሰጡ ፓርኪንሰኒዝም የሚባል ስምም የፓርኪንሰን አይነት ምልክት ያላቸው በሽታዎች የምንላቸው አሉ። በአጭሩ በሽታው የሰውነት እንቅስቃሴ ጋር በተያያዘ መልክ የሚመጡ ችግሮችን በማየት ነው የምንለየው።
ምናልባት ይሄን በሁለት መንገድ ቢያስረዱን፣ አንድም በሕክምና ይረዳሉ ወይ ምን አይነት እርዳታዎች ነኛ ጠቃሚ ውጤት ያስገኛሉ? ሁለተኛ በቤት ውስጥ እንክብካቤ የሚፈልግ ህሙማን በቤት ውስጥ የህመሙን ጠባይ ከመረዳት ቤተሰብ አባላት በግል እስከሚያደርጉት ጥረት ድረስ የብዙዎችን እገዛ የሚጠይቅ የህመም አይነት እንደመሆኑ በቤት ውስጥስ ምን አይነት እንክብካቤዎች ሊደረጉና ሊረዱ ይችላሉ?
መድኃኒትን በሚመለከት እጥረቱ ዶፓሚን የሚባለው ስለሆነ ዶፓሚንን መተካት ነው ማለት ነው። አንድ እጥረት ችግር ካመጣ፣ አንድ ንጥረ ነገር ችግር ካመጣ ያንን ንጥረ ነገር መተካት ነው። ጥሩነቱ ሌቮዶፓም የሚባል መድኃኒት አለ። ዶፓሚንን ንጥረ ነገር ለጎደለው ሰው በእንግሊዝኛ ሌቮዶፓ የሚባለውን መድኃኒት እንሰጣለን። እሱንም ቢሆን በልክ ነው። ከመጠን በላይ ያ መድኃኒት ከተሰጠ ሌላ ችግር ያመጣል። ሌላው ደግሞ ስፖርት ነው። በጣም በሚገርም ሁኔታ የፓርኪንሰን በሽታ ያላቸው ሰዎች የቻሉትን ያክል እንኳን ከተንቀሳቀሱ፣ በተለይ ገና ሲጀምራቸው በሽታውን ካወቁ በኋላ በተቻለ መጠን የእግር እንቅስቃሴ፣ የስፖርት እንቅስቃሴ ማድረግ፣ የስፖርት አሰልጣኝ ካለ የስፖርት አሰልጣኝ ጋር መስራት፣ በሳምንት 4-5 ቀን ወይም በየቀኑ ግማሽ ሰዓት መንቀሳቀስ፣ እንደዚህ አይነት ማድረግ ፓርኪንሰን በሽታው ቶሎ እንዳይባባስ ያደርጋል። ወንበር ላይ ቁጭ ብሎ ከዋለ አንድ ግለሰብ ፓርኪንሰን በሽታ ያለበት የባሰ ነው የሚያደርግ። ስለዚህ ንጥረ ነገሩን መተካት፣ ዶፓሚን መተካት፣ በሌቨዶፓ ደግሞ የሰውነት እንቅስቃሴ፣ ሁለቱ ናቸው ዋናዎች።
ክቡራትና ክቡራን አድማጭ ተመልካቾቻችን ፓርኪንሰንስ የተባለውን ሕመም አስመልክቶ ለምሽቱ ሐኪሙን ይጠይቁ ያሰናዳ ነው ቅንብር እዚህ ላይ ያበቃ። ይሁን እንጂ ሰዎች በሽታውን አስመልክቶ ያሏቸው አንዳንድ የተዛቡ ግንዛቤዎች በህመሙ ሳቢያ የሚፈጠረውን የማህበራዊ ህይወት ወይም የአኗኗር ዘይቤ ቀውስና የፓርኪንሰንስ ህመምን ተከትሎ የሚከሰት የአእምሮ ህመም እንዲሁም በሕክምናው ዘርፉ የተዘገቡ እምርታዎችና ተስፋዎችን ጨምሮ በተከታዩ ዝግጅታችን ይዘን እንመለሳለን። ለአሁኑ ግን የአንጎልና የነርቭ ሐኪሙን እንግዳችንን ፕሮፌሰር እንዳለ ገዳን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አድማጮቻችንና ተመልካቾቻችን ቀደም ሲል የፓርኪንሰንስ በሽታ መንስኤ፣ ጸባይና ሕክምና የተመለከተው የዛሬው የሐኪሞን ይጠይቁ ቅንብራችን የሰማችኋ የተከታተላችሁት አሉላና እንግዳውን አመሰግናለሁኝ። ከሐኪሞን ይጠይቁ ላይ የሚዳሰሱ ርዕሰ ጉዳዮች ናቸው የምትሏቸው ማንኛውም የጤና ጉዳዮችን በተመለከተ በአድራሻችን ብትልኩልን እኛም ባለሙያ አናግረን መልሰን ወደ እናንተ የምናደርሳችሁ መሆኑን ከወዲሁ ለማስታወቅ ወዳለውኝ። አሁን ደግሞ ቀጥታ የምናልፈው ሌላው ሳምንታዊ ዝግጅታችን ወደ ሆነው አፍሪካ ነክ ጉዳዮች ይሆናል። የዛሬው አፍሪካ ነክ ጉዳዮች ቅንብራችን የአፍሪካ የማዕድን ዘርፍ ጉባኤ በደቡብ አፍሪካ የሚለውን ይመለከታል። ዩናይትድ ስቴትስ አስተዳደር የማዕድን ዘርፍ ለማልማት ብርቱ ፍላጎት እንዳለውም ይጠቅሳል። በአፍሪካ የማዕድን ዘርፍ ላይ ያተኮረ ጉባኤ ባለፈው ሳምንት ደቡብ አፍሪካ ዋና ከተማ ኬፕታውን ውስጥ ተካሂዷል። ለአራት ቀናት የተካሄደው ጉባኤ በአመዛኙ ያተኮረው የትራምፕ አስተዳደር የውጭ እርዳታ ፖሊሲ በወል ባለየበት ሁኔታ አሜሪካ በአፍሪካ የማዕድን ዘርፍ ምን አይነት ተሳትፎ ታደርጋለች በሚለው ላይ ነበር። በስፍራው ተገኝታ ጉባኤ የተከታተለችው ቪኪ ስታርክ ያስተላለፈችው ዘገባን ለዛሬ አፍሪካ ነክ ጉዳዮች መርጠነዋል። ቆንጅታዬ እንደሚከተለው ታቀርበዋለች።
አዲሱ የዩናይትድ ስቴትስ አስተዳደር የማዕድን ዘርፉን ለማልማት ብርቱ ፍላጎት አለው። ይህንንም ያስታወቁት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የኃይል ምንጭ ወይም የኤነርጂ ዘርፍ እድገት ተጠባባቂ ምክትል ሚኒስትር የሆኑት ስካት ውድዋርድ ናቸው። በጉባኤው ላይ ዩናይትድ ስቴትስ በአፍሪካ የማዕድን ሀብት ውስጥ ለመሳተፍ ያላትን ፍላጎት በሚመለከት በተካሄደ ውይይት ላይ ተሳትፈዋል።
One of the executive orders that the president signed on his very first day in the office focuses on
ፕሬዚደንቱ አስተዳደሩን በተረከቡበት በመጀመሪያ ቀናቸው ከፈረሟቸው ማስፈጸሚያ ትዕዛዞች አንደኛው ማዕድንና ማዕድን ማውጣትን የሚመለከት ነው። በአብዛኛው ዩናይትድ ስቴትስን ነው የሚመለከተው። ነገር ግን ዝርዝሩን ጠለቅ ብለህ ካነበብከው ማስፈጸሚያ ትዕዛዝ ውስጥ ብዙ በዓለም አቀፍ አጋርነት የሚሰሩ ብዙ ስራዎች ተጠቅሰዋል። ከአጋር ሀገራት ጋር ስለሚደረጉ ትብብሮች ያወሳል።
ውይይቱን የመሩት ካርኔጊ ኢንዳውመንት ፎር ኢንተርናሽናል ፒስ በተባለው ቢሮ ዋሽንግተን በሚገኘው ለዓለም አቀፍ ጉዳዮች ሰላምና ዲፕሎማሲን ጨምሮ ጥናት የሚያካሂደው ተቋም የአፍሪካ ፕሮግራም ስራ አስኪያጅ የሆኑት ዘይነብ ኦስማን ናቸው። አፍሪካውያን ማዕድናቸውን ከማውጣት በዘለለ የአህጉራቸውን የኢንዱስትሪ ልማት ለማሳደግ ይጠቅም ዘንድ ለጥሬ ሀብታቸው ተጨማሪ እሴት የሚያስገኙ ፕሮጀክቶች እንደሚፈልጉ ዩናይትድ ስቴትስ ትረዳለች ወይ የሚል ጥያቄ አንስተዋል። ውድወርድ በሰጡት ምላሽ የትራምፕ አስተዳደር ገና ስራ መጀመሩ እንደሆነ አስታውሰው ፖሊሲዎቹን በዝርዝር ለማውጣት እየሰራ ነው ብለዋል። ባለፉት ቅርብ ዓመታት አሜሪካ ለንጹህ የኃይል ምንጭ በሚፈለጉ የአፍሪካ ማዕድኖች ላይ የምታፈሰውን መዋለ ንዋይ የሚመራው በምህጻር ስሙ ኤግዚም ባንክ የወጪና ገቢ ንግድ ተቋሟ እንደሆነ ይታወቃል። በ2022 ዩናይትድ ስቴትስ ከዲሞክራቲክ ኮንጎ ሪፐብሊክ እና ከዛምቢያ ጋር ለኤሌክትሪክ መኪናዎች ባትሪ የሚውሉ ማዕድኖች አቅርቦት መስመር ለመዘርጋት ስምምነት የተፈራረመች ሲሆን ከሁለቱ ሀገሮች መዳብ፣ ሊቲየም እና ኮባልት ማዕድንን ለማግኘት ፍላጎት ያላት መሆኑን አጉልታ አሳይታለች። ከዚህም ሌላ ዩናይትድ ስቴትስ ከኮንጎ፣ ከዛምቢያ እና ከአንጎላ ጋር በአህጉሪቱ ምዕራባዊ የውቅያኖስ ጠረፍ በኩል ማዕድናት ማጓጓዣ ለሆነው የሎቢቶ የባቡር መስመር መልሶ ግንባታ የሚያስፈልገውን ወጪ መድባለች። በጉባኤው የኤግዚቢሽን አዳራሽ የዛምቢያ የትራንስፖርትና የሎጂስቲክስ ሚኒስትር የሆኑት ፍራንክ ታያሊ ዩናይትድ ስቴትስን በዚህ ረገድ ስለሰጠችው አመራር አመስግነዋል።
Like $350 billion in terms of infrastructure gap financing
አህጉሪቱ ለመሰረተ ልማት ግንባታ ከሚያስፈልጋት ገንዘብ $350 billion ክፍተት አለ። በመሰረተ ልማት ግንባታ ላይ የተደረገው ትኩረት የአፍሪካ ሀገራት ኢኮኖሚ እንዲሻሻልና ህዝባቸውን በተሻለ መንገድ እንዲንከባከቡ ለማገዝ ቁልፍ አስተዋጽኦ ያበረክታል።
ቻይና በበኩሏ ታዛራ ተብሎ የሚጠራውን የታንዛኒያና የዛምቢያ የባቡር መስመር ለማሻሻል መዋለ ንዋይ መድባ እየተንቀሳቀሰች ስትሆን የምስራቅ አፍሪካን የባቡርና የባህር ጉዞ መስመሮች እንደሚያሻሽል ተነግሮለታል። ጉባኤውን ባስተናገደችው በደቡብ አፍሪካ ደግሞ ትራንስኔት በሚባለው መንግስታዊ የባቡር መስመሯ ውስጥ ያለው የትራንስፖርትና የሎጂስቲክስ ችግር የበረታ ትኩረት ተሰጥቶታል። የደቡብ አፍሪካ የማዕድን ሀብት ምክር ቤት የኮሚኒኬሽን ኃላፊው አለን ሴኮምቤ እንዲህ ሲሉ አስረድተዋል።
The CEO of Transnet is very open about the state of the railway network.
የትራንስኔት ዋና ስራ አስፈጻሚ የአገሪቱ የባቡር መስመር ስላለበት ሁኔታ በጣም ግልጽ አድርገው ነው የሚናገሩት። ብዙ ስራ ይጠይቃል፣ ብዙ ቢሊዮን ዶላር እንደሚያስፈልግም ሲናገሩ ቆይተዋል።
የሚያስፈልገውን ገንዘብ እንዴት ነው የሚያገኙት? አለን ሴኮምቤ እንደገና ያስረዳሉ።
So they are going out on public tenders to try and get that investment in. Also significantly
የሚያስፈልገውን መዋለ ንዋይ ለማግኘት ግልጽ ጨረታ ሲያወጡ ቆይተዋል። በተለይም ደግሞ ደንበኞቻቸው የሆኑ ትላልቅ የማዕድን አውጪ ኩባንያዎችን በቀረጥ ክፍያቸው አማካኝነት የባቡር መስመሮች ግንባታ ላይ መዋለ ንዋይ እንዲመድቡ በማነጋገር ላይ ናቸው።
የባቡር መስመሮቹን ለማሻሻል የሚስተማሩት ኩባንያዎች የግል ባቡሮች አስገብተው አቅርቦቶች ለማጓጓዝ እንደሚችሉም እንዲያውቁት እየተደረገ ነው ብለዋል።
አፍሪካ ነክ ጉዳዮችን የተመለከተውን ጥንቅራችን ነበር ተከታትለን የተመለስ ነው። አሁን ደግሞ ከዚህ በፊት ወደ እናንተ ካደረስነው ዘገባችን አንዱን ወደ እናንተ በድጋሚ እናደርሳለን። በ2016 ዓ ም የትምህርት ዘመን የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ 684,205 ተማሪዎች ያለፉት 5.4% መሆናቸው የትምህርት ሚኒስቴር ማስታወቁ የሚታወስ ነው። በሶማሌ ክልል ጅግጅጋ ከተማ ውስጥ የሚገኝ አንድ የግል ትምህርት ቤት ግን ያስፈተናቸውን 35 ተማሪዎች ሙሉ በሙሉ በማሳለፍ ከፍተኛ ውጤት አስመዝግቧል። የትምህርት ጥራትና ተደራሽነት ዝቅተኛ በሆነበት ክልል ትምህርት ቤቱ ተማሪዎችን እንዴት ለዚህ ውጤት ሊያበቃ እንደቻለ ስመኝሽ የቆየ የትምህርት ቤቱን መስራች እንዲሁም መምህራንና ተማሪዎችን አነጋግራ ተከታዩን ዘገባ አጠናቅራለች።
ከአዲስ አበባ 660 ኪሎ ሜትር ርቀት ላይ በምትገኘውና የሶማሌ ክልል መቀመጫ በሆነችው ጅጅጋ ከተማ የሚገኘው ደስፓርክ አካዳሚ ትምህርት ቤት በ2016 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ያስፈተናቸውን ሁሉንም ተማሪዎች በማሳለፍ ከፍተኛ ውጤት አስመዝግቧል። ከ70% በላይ የሚሆኑት ደግሞ ከ500 በላይ የሆነ ከፍተኛ ውጤት ማምጣት ችለዋል። ከነዚህ አንዱ ከ4ኛ ክፍል ጀምሮ በትምህርት ቤቱ የተማረው ሳሊም አብዱላዚዝ አንዱ ሲሆን ባገኘው ውጤት እጅግ ደስተኛ ነው።
አብዛኛው ተማሪዎች ከኛ ጋር የሚማሩት ተማሪዎች ከልጅነት ጀምሮ አብረን የተማርን ሲሆን በዚህ በ12ኛ ክፍል ፈተና አብረው ስናጠና ስሙል የዋልን ተማሪዎች ስለነበርን አብዛኛው ተማሪዎች አሁን ከ35ቱ ሁሉም እንታወቃለን፣ ጓደኞችም ነው እና ሁሉም አብረን ማለፋችን በጣም ደስ ብሎናል።
ሳሊም እንደሚለው ደስፓርክ አካዳሚ ከሌሎች በክልሉ የሚገኙ ትምህርት ቤቶች ለየት ያለ የትምህርት አሰጣጥ ዘዴ መኖሩ ለተማሪዎቹ ስኬት ትልቅ አስተዋጽኦ አድርጓል።
አሁን ለምሳሌ ሌሎች ትምህርት ቤቶች የ12ኛ ፈተና እየደረሰ ሲመጣ በራሳቸው እንዲዘጋጁ ተብሎ እንደዚህ እረፍት ተብሎ የሚለቀቁ አሉ። እነዚህ ሰኔ ምናምን ሲደርስ ይለቀቃሉ። በእኛ ትምህርት ቤት ግን ፈተና ሰሞኑ እስኪደርስ ድረስ አብረን ስለምንውል በራሳቸው ወጥቶ ተማሪዎች እናጠናለን ብሎ አይዘናጉም። ለምን ሁሌም ትምህርት ቤት ፈተናው እስኪደርስ ድረስ ይመጣሉ እና በዚህ ምክንያት አብዛኛው ተማሪዎች ትምህርት ቤት ስለሚመላለሱ ስቲል ይሄ የፈተናው የውጤቱ ሙዳ የፈተና ሙዳ አለና በራሳቸው እያነበቡ ትምህርት ቤትም ስለሚመጡ እስከ ፈተናው ሰሞን ድረስ ከሌሎች ትምህርት ቤቶች የተሻለ እንድንሆን አድርጎናል ብዬ አስባለሁ።
ሳሊም በአዲሱ የ2017 ዓመት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀምሯል። ደስፓርክ አካዳሚ በ1995 ስራ ሲጀምርም ዓላማው ይህ እንደነበር የትምህርት ቤቱ መስራችና ባለቤት አቶ ክፍለ ገብርኤል ወልደ ትንሳኤ ይገልጻሉ።
የነበሩ ትምህርት ቤቶች በጣም ውስን ስለነበሩ የግል ትምህርት ቤቶች 3 ብቻ ነበሩና ቤት ደግሞ ፖፑሌሽኑ በጣም ሰፊ ነው እና ብዙ ሰዎች አገር ይለቁ ነበረ በትምህርት እጦት ምክንያት። ስለዚህ በዛን ሰዓት ይሄንን ችግር ከህብረተሰቡም ከመንግስትም አካላት መረጃ በመሰብሰብ ይሄንን ክፍተት እንሙላው በሚል ተነስተን ነው እንጂ 630 ኪሎ ሜትር ተጉዤ ነው ይሄንን ትምህርት ቤት የከፈትነው።
በመዋለ ህፃናት ትምህርት ስራውን አንድ ብሎ የጀመረው ደስፓርክ አካዳሚ በ2002 ዓ.ም ለመጀመሪያ ጊዜ የ8ኛ ክፍል ተማሪዎችን ሲያስፈትን በክልሉ የመጀመሪያ የሆነውን ውጤት ማስመዝገብ ችሎ ነበር።
የ8ኛ ክፍል ውጤቶቻችን እስካሁን ድረስ በክልሉ ከፍተኛ ነው። ዘንድሮ 2006 እንኳን ያስፈተናቸው 34073 ተማሪዎች በሶማሌ ክልል ተፈትነዋል። 8ኛ ክፍል ከ34073 ተማሪዎች ቶፕ 10 10ሩ ትልቁ ውጤት ያመጡት የኛ ተማሪዎች ናቸው። ይሄ የሚያሳየው ምንድነው? ከስር ጀምረን መሰረታዊ እና ነገን የሚመነዝሩት የእውቀት እየሰጠናቸው ነው። ለ12ኛ ክፍል ያስፈተን ነው ለ9ኛ ጊዜ ነው። በ9 ጊዜ የፈተና ጊዜ 9 ባቾች ይገባሉ። ሙሉ ለሙሉ ሁሉም ተማሪ ያልፋሉ። ሁሉም ተማሪ በየዩኒቨርሲቲው በተሻለ ሙያ በተሻለ ደረጃ
በሀገር ደረጃ የተሰጠውን ብሔራዊ ፈተና አልፈው ወደ ዩኒቨርሲቲ ማስገባት የሚያስችል ውጤት ማስመዝገብ የቻሉ ተማሪዎች ቁጥር እጅግ አነስተኛ መሆኑ አነጋጋሪ በሆነበት ወቅት ደስፓርክ አካዳሚ ለ3 አስርት ዓመታት እንዴት ተማሪዎችን ለስኬት ማብቃት እንደቻለ አቶ ክፍለ ገብርኤልን ጠይቀናቸዋል።
ገና ሲጀመር ትምህርት ቤቱን አካዳሚውን ለመክፈት ገና ስናቀድ ዓላማችን ምንድን ነበረ? የተሻሉ ዜጎች በተሻለ አቅምና በተሻለ ስነ ምግባር ማብቃት የሚል ነው። መሰረቱ ነው የሞቲቭ የትምህርት ቤቱ ሞቶ በቃ ለዚች ሀገር እጣፋንታ የሚወስኑ ነገ እጣፋንታዋን የሚወስኑ ጥሩ ዜጎች እናፍራ፣ በእውቀት የታጠቀና በስነ ምግባር የተሻለ ዜጋ እንፍጠር ከሚል እንጂ ያዋጣል፣ ይሄ ሴክተሩ አዋጭ ነው አትራፊ ነው ምናምን ብለን ስላልገባንበት የምንቀጥራቸው ወደ ትምህርት ተቋማቱ የሚመጡትም መምህራን በስነ ምግባራቸው የተመረጡና የእውቀት ስልጣናቸው የተሻለ ሆነ።
አሁን ደግሞ የምሽቱ ዝግጅታችን መጨረሻ ወደ ሆኑ ስፖርታዊ መረጃዎች ላይ የምናልፈው የዛሬው ስፖርታዊ መረጃዎቻችን ቀደም ሲል መግቢያችን ላይ ያስተዋወቅናችሁ የአሜሪካን እግር ኳስ ሱፐርቦልን ጨምሮ ሌሎች ዘገባዎችን አጠናቅረዋል። ሀብታሙ ይጠብቃቸዋል።
የፊላደልፊያ ኤግልስ ቡድን የካንሳስ ቺፍስ ቡድን ላይ የበላይነት በመቀዳጀት የዘንድሮው የአሜሪካ እግር ኳስ ሊጎች የፍጻሜ ጨዋታ ሱፐር ቦውል አሸናፊ ሆኗል። አሸናፊው ቡድን ያለፈው ዓመት ቻምፒዮን ተፎካካሪውን የረታው 40-22 በሆነ ውጤት ነው። የካንሳስ ቺፍስ ቡድን ለ3 ተከታታይ ዓመታት የአሜሪካ ብሔራዊ ሊግ አሸናፊ ይሆናል በሚል ተስፋ ከተፎካካሪው ቡድን በመጠኑ የላቀ ግምት ተሰጥቶት ነበረ። ይሁንና ኒው ኦርሊንስ ከተማ ሲዘርስ ሱፐርደም ውስጥ በተካሄደው ጨዋታ የፊላደልፊያ ኤግልስ ተጫዋቾች 34 ነጥቦችን እስካስቆጠሩ እስካለበት ሶስተኛው የጨዋታው ምዕራፍ ድረስ የካንሳስ ቺፍስ ተጫዋቾች አንድም ነጥብ እንዳያስቆጥሩ ማድረግ ችለዋል። የፊላደልፊያ ኤግልስ አጥቂ መስመር ተጫዋች ጄለን ሃርስ የጨዋታው ኮከብ ተብሎ ተሰይመዋል። ፕሬዚደንት ዶናልድ ትራምፕ ጨዋታውን በአካል ተገኝተው የተመለከቱ ሲሆን በስልጣን ዘመኑ የሱፐርቦል ጨዋታን በስፍራው ተገኝቶ የተመለከተ የመጀመሪያው የአሜሪካ ፕሬዚደንት ሆኗል። ከጨዋታው በፊት ፕሬዚደንቱ ባሰራጩት የፕሬስ መግለጫ ላይ እግር ኳስ የአሜሪካ እጅግ ተወዳጅ ስፖርት ነው፣ ለዚህም መልካም ምክንያቶች አሉ። የብሔራዊ አንድነት ስሜትን ያጎለብታል። ቤተሰቦችን፣ ጓደኞችና ደጋፊዎችን አንድ ላይ በማሰባሰብ ማህበረሰቦችን ያጠናክራል ብለዋል። ይህ ዓመታዊ ልማድ ልዩነታችንን የሚሻገርና የወታደራዊ አገልግሎት ጓዶቻችንን፣ ሕግ አስከባሪ መኮንኖችና ቅድሚያ ምላሽ ሰጪዎች በጀግንነት የሚጠብቁትን የቤተሰብ የእምነትና የነጻነት የጋራ አርበኝነት እሴቶቻችንን ያሳያል ሲሉም አክለዋል። አሜሪካውያኑ የመካከለኛ ርቀት ተወዳዳሪዎች ግራንት ፊሸርና ያሬድ ንጉሴ ትልቅ ክብር ከሚሰጣቸው የቤት ውስጥ ውድድሮች መካከል አንዱ በሆነው የማይል ሮስ ውድድር የዘርፎቻቸው የዓለም ክብረ ወሰንን በማሻሻል አሸናፊ ሆነዋል። ግራንት ፊሸር የጋለ ፉክክር በታየበት የ3000 ሜትር ውድድር ድል ሲያደርግ፣ ያሬድ ንጉሴ የአንድ ማይልን ውድድር በአሸናፊነት ደምድመዋል። ፊሸር ርቀቱን በ7 ደቂቃ 22 ሰከንዶች 91 ማይክሮ ሰከንዶች በማጠናቀቅ ለሁለት ዓመታት በኢትዮጵያዊው ለሜቻ ግርማ እጅ ውስጥ የቆየውን ክብረ ወሰን ተረክበዋል። በሌላው ዘርፍና ዋን ሜከር ማይል ተብሎ በሚጠራው የአንድ ማይል ውድድር ያሬድ ንጉሴ አንዱን ማይል በ3 ደቂቃ ከ46 ሰከንድ ከ63 ማይክሮ ሰከንዶች ላፍ በማድረግ የዓለም ክብረ ወሰንን አስመዝግበዋል። የዚህ ርቀት ክብረ ወሰን ለ6 ዓመታት የቆየው በኢትዮጵያዊው ዮሚፍ ቀጀልቻ እጅ ውስጥ ነበረ። ከኒውዮርክ ወደ ፈረንሳይ ስንሻገር በሳምንቱ መገባደጃ ላይ ፈረንሳይ ሜዞስ በተካሄደው የዓለም የቤት ውስጥ ሻምፒዮና ውድድሮች ኢትዮጵያን አትሌቶች ድል አድርገዋል። በሴቶች የ1500 ሜትር ውድድር አትሌት ሳሮን በረሀ ድል ስታደርግ፣ በወንዶች የ3000 ሜትር የቤት ውስጥ ውድድር አትሌት ኩማ ግርማ አሸናፊ ሆኗል። በዚህ ውድድር ላይ በ800 ሜትር አትሌት ጽጌ ድጉማ ውድድሩን በ1 ደቂቃ ከ58 ሰከንድ ከ97 ማይክሮ ሰከንዶች በመግባት በአንደኝነት አሸንፋለች። ስለ ውድድሩ ለጠየቃት ዘጋቢያችን ኤቢሳ ነገሰ ቀጣዩን ነግረዋለች።
መጀመሪያ እግዚአብሔር ይመስገን እንደመጣሁት ነበር ሳላርፍ ወደ ውድድሩ ቦታ ሄድኩት። ከዛ በኋላ ምንድን ነው የሰባ ሰዓት ጉዞ ቀጥሎ ደግሞ እዚህ ጋም የ50 ደቂቃ ፍላይት ነበረና እንደመጣሁ አንድ ሰዓት ተኩል ብቻ ነው ከሩም ያረፍኩትና ወደ ሜዳ ሄድኩት። እግዚአብሔር ይመስገን ሂጄም በድካሙ የነበረውም ወጫለሁ። የቦታው የነበረው የሚቲንግ ሪከርድ አሻሽያለሁ እግዚአብሔር ይመስገን። አሁን ደግሞ ቀጥሎ ያሉ በፊትም በዚህ በ2025 በፈረንጅ ጥሩ ነገር ይመጣል ብዬ ከእግዚአብሔር እጠብቃለሁ።
በስተመጨረሻም የጣሊያኑ ሴሪያ ቡድን ኤኤስ ሮማና የጀርመኑ ቡንደስሊጋ ባል አይንትራክት ፍራንክፈርት ቡድኖች ደጋፊዎቻቸው ባሳዩት ያልተገባ ተግባር ምክንያት የገንዘብ ቅጣት ተጥሎባቸዋል። ቡድኖቹ ለኤሮፓ ሊግ ፉክክር ባለፈው ወር በተገናኙበት ወቅት በለኮሷቸው ርችቶችና በተቀሰቀሰው ጠብ ምክንያት ሁከት ተከስተዋል። ሁከቱ በፖሊስ ቁጥጥር ስር ከዋለ በኋላ ጨዋታው ቀጥሏል። ፍራንክፈርት ደጋፊዎቹ ርችት በመለኮሳቸውና በጠብ ተሳታፊ በመሆናቸው ከስታዲየም ቁሳቁስ ውድመት ጋር ተዳምሮ 25,000 ዩሮ ተቀጥተዋል። የሮማ ቡድን በበኩሉ 30,000 ዩሮ የተቀጣ ሲሆን በሜዳው የሚደረግ ቀጣይ ዩኤፍኤ ክለቦች ጨዋታ በገሚስ ዝግ ስታዲየም እንዲያስተናግድ ተፈርዶበታል። ዘገባው የሮይተርስ ነው። አድማጮቻችን፣ ለምሽቱ የነበሩን አጫጭር የስፖርት ዜናዎች እነዚህ ነበሩ። መልካም ምሽት። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮቻችንና ተመልካቾቻችን የሰኞ ምሽት የካቲት 3 2017 ዓ ም ዝግጅቶቻችን እነዚህን ይመስሉ ነበር። እስከ ምሽቱ ዝግጅቶቻችን ፍጻሜ ድረስ አብራችሁ ስለነበራችሁ በጣም እናመሰግናለን። አስማማየ ነው እያስተናገድኳችሁ አብሬያችሁ ቆይታ አደረግኩኝ። የስቱዲዮ ቅንብሩን ንጉሱ ታምሬ ሲመራልን ቆይቷል፣ ከሌሎች የአሜሪካ ድምፅ ባልደረቦች ጋር በመሆን ማለት ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። ነገ በሌላ ዝግጅት ወደ እናንተ የምንመለስ ይሆናል። ለዛሬው አብራችሁ ስለነበራችሁ ድጋሚ እያመሰገንኩ በዚሁ እሰናበታለሁ። መልካም ምሽት ይሁንላችሁ። Thank you.